ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 25 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ነሐሴ 25 ቀን 272 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ወቅታዊውን የሀገራችንን ሁኔታ በሚመለከት የተዘጋጁ የተለያዩ ከዝግጅት ክፍላችን የቀረቡ አተታዎችን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በደቡብ አካባቢ በኮንሶና በአሊወር ልዩ ወረዳ አካባቢዎች በድጋሚ በአገር ሽግግር 12 ሰዎች ሲገደሉ 10 የሚሆኑ ሰዎች መቁሰላቸው የዓይን እማኞች ዋቢ በማድረግ የዜና ተቋሞች ዘግበዋል። በአካባቢው በሰዎች ላይ የደረሰው ጉዳት ምክንያት የሆነው የታጠቁ ኃይሎች በአሌ ልዩ ወረዳ ዘልቀው በመግባት በዜጎች ላይ ጉዳት በማድረሳቸው ነው። በጥቃቱ ህይወታቸው ካጡትና የአካል ጉዳተኞች ከሆኑት በተጨማሪ አንድ ቤተ እምነት ጨምሮ በርካታ ቤቶች መቃጠላቸው ታውቋል። ግጭቱ እንደገና ሊከሰት የቻለው የደቡብ አካባቢ አስተዳደር ለችግሩ መፍትሄ ለመስጠት ፈቃደኛ ባለመሆኑ ተብሏል። ቀደም ብሎ በኮንሶና በአሌ ለደረሰው ግጭት 11 ሰዎች እንዲሁም በመስቃንና በማረቆ 23 ሰዎች በአጠቃላይ 34 የአመራር አባላትና ባለሙያዎች እጃቸው አለበት ተብሎ መታሰራቸው የደቡብ አካባቢ ባለስልጣኖች አስታውቀው ነበር። የጋምቤላ ባለስልጣናትን ለመግደል ሙከራ መደረጉን የጋምቤላ አካባቢ ፖሊስ ኮሚሽን ለዜና ምንጮች በሰጠው መግለጫ አስታውቋል። የግድያው ሙከራም የተደረገው ባለፈው ሳምንት ነሐሴ 22 ቀን ባለስልጣናቱ በስብሰባ ላይ ያሉ መሆኑን የፖሊስ ኮሚሽኑ ገልጾ 26 ተጠርጣሪዎች በቁጥጥር ስር መዋላቸው ይፋ አድርጓል። ከግድያው ሙከራ ጀርባ በአሜሪካ የሚኖሩ የጋምቤላ አካባቢ ተወላጆች ያሉበት መሆኑን በተጨማሪ ገልጿል። በቤሩት ሊባኖስ በአስተሪዎቻቸው ከፍተኛ በደል ሲፈጸምባቸው የነበሩ የአካልና የስነ ልቦና ጉዳት የደረሰባቸው እንዲሁም ሊባኖስ ውስጥ በገባው ከፍተኛ ኢኮኖሚ ቀውስ ምክንያት ከስራ ተባረው መጠለያ አጥተው ጎዳና ላይ ወጥቀው የነበሩ 165 ኢትዮጵያውያን ወደ አገራቸው የተመለሱ መሆናቸው ተነግረዋል። ሰዎቹ ሊመለሱ የቻሉት በኢትዮጵያ ማህበረሰብ አባላትና በሃይማኖት ተቋማት ትብብር ነው ተብሏል። ከዚህም በተጨማሪ ተመሳሳይ ዕጣ የደረሰባቸው አሁንም መጠለያ የሚገኙ 153 ኢትዮጵያውያን በተመሳሳይ መንገድ ወደ አገራቸው ለመመለስ እየተጠባበቁ መሆናቸው ለማወቅ ተችሏል። ሰኞ ነሐሴ 25 ቀን የደብረሲ ከተማ ወረዳ ፍርድ ቤት ለደሱ አያሌውን በነጻ የለቀቀው መሆኑ ታውቋል። ፖሊስ ያካሄደው ምርመራ ማጠናቀቁን ገልጾ አቃቢ ህግ ክስ እስኪመሰረት ድረስ የአፋር ቀና ተጨማሪ ግዜ እንዲሰጠው የጠየቀ ቢሆንም ፍርድ ቤቱ እስካሁን የቀረበው ሰነድ ሊያስከስስ የሚችል የህግ አግባብነት የለውም በማለት ጥያቄውን ውድቅ አድርጎ የመባባው መዝገብ መዝጋቱን ገልጿል። ፍርድ ቤቱ ለተከሳሽ ጠበቆች በሰጠው መመሪያ በሌላ መዝገብ የዋስትና ጥያቄያቸውን እንዲያቀርቡ አዟል። ይሁን እንጂ በዛሬው ቀን ለተሷ ያለው ያልተፈታ መሆኑን ከተገኙ መረጃዎች ለማወቅ ተችሏል። የአገዛዙ ተለጣፊ የተባለ የሚጠራው አዜማ የተባለው ፓርቲ ባለፈው ሳምንት በአዲስ አበባ ለሚያደርገው የመሬት መቀራመት ለማብራራት ያዘጋጀው ጋዜጣዊ መግለጫ በከተማው አስተዳደር መከከሉ የሚታወቅ ሲሆን በንግግር ችግሩ ተፈቷል በሚል ለሰኞ ነሐሴ 25 የተጠራው ስብሰባ በድጋሚ በተናገሩ ተገልጿል። ድርጅቱ በራሱ ጽፈት የተሰጠው መግለጫ በአዲስ አበባ ከተማ ሲደረጉ ለነበሩ የመሬት ወረራዎችን ዘርፊያዎችን ያስጠናውን ጥናት ይፋ አድርጓል። የፓርቲው ባላይ መሪ ብርሃም ነጋ ከአገዛዙ ቁንጮ ጋር በየቀኑ እየተገናኘና ያማከርነት ምን ሲጫወት የነበረ ሲሆን በቅርቡ የአገዛዙ ቁንጮ ፊት ነስቶት ወደ አሜሪካ መምጣቱ ይወራል። በቦሌ አውሮፕላን ማረፊያ አንድ ግለሰብ 7 ስናይፐር መሳሪያዎችን ወደ አገር ውስጥ ሲያስገባ መያዙ ተነገረ። መሳሪያዎቹ ተያዙት ሰኞ ነሐሴ 25 ቀን ከሳውዲ አረቢያ የመጣ አንድ ግለሰብ በቦሌ አውሮፕላን ማረፊያ በረራ መግቢያ በኩል እቃዎቹን ለማስገባት ሲሞክር ሲሆን ግለሰቡ ሳውዲ ለቆ የመጣ መሆኑን የሚገልጽና የያዘው እቃ ከቀረጥ ነፃ እንዲሆንለት የሚጠይቅ ደብዳቤ ጅዳ ከሚገኘው ከአገዛዙ ቆንስላ ጽህፈት ቤት አጽፎ የያዘ መሆኑን ታውቋል። መሳሪያዎቹን ለማስገባት የተሞከረው በታስሮ በተለያዩ ሻንጣዎች ከፋፍሎ በማስቀመጥ ነበር ተብሏል። አድማጮቻችን የደረሰና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ገርሎ እሱ ከስደርግሮ ኢትዮጵያ እንደ ብዙ አገሮች የጉድ አገር ናት። ማህፀኗ ጅንጉርጉር ሆኖ አርበኛውንም ማፈሪያውንም ዘረኛውንም አገር ወዳዱንም ትወልዳለች። የታሪክ እውነታ ነው። የህብረተሰብ ክስተት ድንጋጌ ይህን ያልተረዱ ጨለማ ሁኔታ ሲመጣ ወደ ቀቢጸ ተስፋ ሲገቡ ከህዝብ ጥቂቶቹን ደግሞ ህዝብ ብለው የሚወስዱ አልባሌ ድምዳሜ መድረሳቸው የግድ ይሆናል። ላምባገነኖች የሚያጨበጭቡ ብዙውን ጊዜ ብዙሃኑ አይደሉም። ብዙሃኑ ቢሆኑ እንኳ ልክናቸው ትክክልናቸው ማለትም አይደለም። ሙሶሎኒና ሂትለር ብዙዎች ሲታገሉና ሲሰው ያረገዱላቸውም ብዙዎች ነበሩ። ዛሬ የአሜሪካ ፕሬዝዳንት የሆነው ማህየም ዘረኛ ደጋፊዎች አሉኝ ብሎ ዳግም ሊመረጥ እየጣረ ነው። የአዲስ አበባ ኮሎኔል ደስልጣን ሲበቃ ህዝብ ሁሉ ደግፎታል ቢሉም 100 ሚሊዮን ህዝብ ያማከረውና የጠየቀው ማንንም አልነበረም። ያባይ ግድብ ጉዳይ የህዝብ አንገብጋቢ ጉዳይ ነው ሲሉንም ስንቱን እንደጠየቁና እንዳማከሩ ግልጽ አይደለም። ስጋ ቀርቦለት እይታውን ወደ ፈርስ የሚያደርግ ዘረኛ ቡድንና አጫፋሪዎች ተደምረው ህዝብ ሊባሉ እንደማይችሉ ግን ግልጽ ነው። ጥቂቶች ብዙሃን አይደሉም፣ ብዙሃንን ሊተኩ አይችሉም። አመት የማይበላ አመት ያጣላ ነውና ከባሉ ቃራት ድርደራ ውጭ ማለፍና ቁም ነገር መስራት ያቃተው የኮሎኔሉ አገዛዝ በየጊዜው እርቃኑን እየተሰጣ ነው። ህዝብን እያስፈጀና ዘረኝነትን በሁሉም መስክ እያስፋፋ ገልበጥ ብሎ ፍጅት የመጣው በእኛ ላይ ነው፣ የተገደለው ኦሮሞ ነው ብሎ ደርቆ ይለፈልፋል። ማን ነው ቄሮ? እንግዲያው ነፍሰ ገዳዮችን ሰብስቦ ያሰማራውስ ማን ሆኖ ነው ክሱ ወደ ሌሎች ሊተላለፍ የሚሞከረው? አመታት የፈጀው ሴራና በአረቦችና አሜሪካ እውን የሆነው የዘረኛ አገዛዝ ከመነሻው በኦሮሞ ስም ልክ እንደ ወያኔ የበላይነትን አገዛዝ ለማስፈንና አማራውን በቅድሚያና የኦርቶዶክስ ክርስቲያኑን በዚያው ለመጨረስ የታቀደ የጥፋት ዘመቻ ነው። ኮሎኔሉ የዘረኞቹ አለቃና አቀናይ ሲሆን ስምሪቱ በቃላት ኢትዮጵያዊ መስሎ ህዝብን ማዘናጋትና በጀሌዎቹ ፍጅትን ማካሄድ ነው። ዘመቻው ተጀምሮ ብዙ መቶዎችን ጨርሷል፣ ሚሊዮኖችን አፈናቅሏል፣ ብዙ ሺዎች ታስረዋል፣ የሚሰደደውም ቁጥር ጨምሯል። ስለ ፍጅቱ አሰቃቂነትም በበቂ ተጋልጧልና መዘርዘር አያስፈልገንም። ቄሮ አውሬና አረመኔ መሆኑ ግን በጠራራ ፀሐይ ተጋልጧል ማለቱ ይበቃል። የኮሎኔሉ አገዛዝ በንጹሃን ደም የተጨማለቀ ኢትዮጵያውያንን ያሰቀቀ ህዝብን በተለይም የኦሮሞ ህዝብ ያሳፈረ መሆኑ ዛሬ አጫፋሪዎቹም ሊክዱ ከማይችሉበት ደረጃ ላይ ደርሰዋል። ለስልጣን ያበቁትም ለነሱ የሚያመቻቸውን ተኪዎች ፍለጋ ገብተዋል። እሪያ በሬ አይደለም ይላል ያገራችን ሰው። ዛሬ እንኳን እሪያ አህያ የሚበላበት ጊዜም ምናልባትም መነገር ያለበት ላይሆን ይችላል። ገሎ ማልቀስ የኢትዮጵያ ገዢዎች ልምድ ከሆነ ቆይቷል። ፋሽስቱ መንግስቱ ስንቱን ገሎ በያፓ ተገደሉ ብሎ እንዳለቀሰላቸው ይታወቃል። መለስ ዜናዊ ተፎካካሪዎቹን ገሎ አልቀሰላቸዋል። ያዞምባ ኮሎኔሉ ደግሞ የባሰ ነው። ገና ካሁኑ የቄረው ዘፋኝን ገለውና አስገድለው ይኸው እያለቀሱለት አይደሉም? ራሳቸው ገለው አማራውን እየፈጁ አይደሉም? በሰበቡ ዘረኛ ዘፋኞች እነ አሊ ቢራ ሳይቀሩ አማራ መፈጀቱ ተገቢ ነው ሲሉ አልተደመጡም? ክፉ ቀን ክፉ ነው ያስተዛዝባል። ኢትዮጵያዊ ነኝ ባይ ስንቱ ራሱን ሲያዋርድ ለመታዘብ በቅተናል። እሳት፣ ግንቦት ሰባት፣ የሃፓንጃ መረራ፣ ጉዲና፣ መስፍን ወልደ ማርያም፣ ጌታቸው ኃይሌ ወዘተ አንድም ኮሎኔሉን ሲያሻሽጡ ሲያስወድሱ ሲያወድሱ ፍጅቱን ሲክዱለት ህዝብን ሲያደናግሩለት ሰብአዊ መብት አልተጣሰም ብለው ጥብቅና ሲቆሙለት ለአባይ ግድብ ለወረርሽኝ በሚል ሽፋን ገንዘብ ሰብስበው ሲሰጡትና አማራ ጨፍጨፋውን ሲደግፉ በሌላ በኩል ደግሞ አማራውን ህዝብ ከበአዴን ተብየው ተለጣፊና በአማራው ስም ከሚነግዱ ሸንካሎች ጋር ሁሉ ሆነው ትጥቅ በሁሉም መስክ ሊያስፈቱም ሲጥሩ ታዝበናል። ከውስጥ ሆነ እንበልና ከህዝብ ጎራ ደብለቅ ብለው የሚያደናግሩ መመንጠራቸው ወሳኝ ነው ስንል ቆይተናል። ህዝብን ጎርተውና ትግሉንም አኮላሽተው ኮሎኔሉ ዞር ሲልባቸው ወይም ሊመታቸው አዝማሚያ ሲያሳይ ላጥ ማለታቸው አይቀርም ያልነው ሀቅ ይኸው ያንጃውና የግንቦት ሰባቱ መሪዎች ተከታይ ያሏቸውን ጥቂቶች ጥለው ወደ መጡበት መፈርጠጣቸው አረጋግጧል። ባዕድ አገር ሄደው አይን አውጣዎቹ ዜጎችን ሊያደናግሩና ኪስ ሊያራቁቱ እቅዳላቸውና ይህን ውዳቂ ማድረግ ግዴታ ነው። ከሃዲን ማቀፍ ኢትዮጵያዊነት ከቶም አይደለምና በምድር የወደቀ ስጋ አፈር ሳይዝ አይነሳም ነው። በክህደትና ባንዳነት ጎዳና የተጓዙ ጊዜ ቢያልፍም ረክሰው የያዛቸውን ውዳቂነት ሊላቀቁ ይከብዳቸዋል። ቢያንስ ምልክቱ ይቀራል። ለዚህም ነው ከሃዲዎች መለወጥና ንስሐ ገብቶ መጽዳት የሚያቀታቸው። ስም መጥራት አያሻንም፣ ህዝብ ሁሉ ያውቃቸዋል። ህዝብ ሁሉ ዓለምንም መጠራጠር ሊገነዘበው የሚገባው ሀቅ ኮሎኔሉና አገዛዙ ወያኔን መንታ ሆነው የኦሮሞ ስም የያዘ ዘረኝነትን ያስቀደመ ስርዓትን ሊያሰፍኑ መነሳታቸውን ነው። ይህም ፍላጎታቸው የግድ ኢትዮጵያዊነትን ማዳከምና አማራውን ደግሞ ክርስቲያኑን ደግሞ ማጥቃት መፍጀት የግድ ይላቸዋል። ኢትዮጵያና አማራን ተወራራሽ የሚያደርጉት እነሱ እንጂ ነፍጠኛ የሚሉት አማራ አይደለም። ለኢትዮጵያ አንድነት ጠበቃው አማራው ብቻ ነው የሚለውን አቋም ሻቢያም ወያኔም ኦነግም ሲጋሩት የቆየ ሆኖ ኮሎኔሉንም ወርሶታል። በባድመ ጦርነት ጊዜ ሻቢያ ስህተቱን በመከራ መማር ተገዷል። እነገርባና ገቢሳ ግን ገና አልገባቸውም። ኢትዮጵያዊ ስንል አብዛኛውን ኦሮሞ ይመለከታል፣ አማራውንም ኩራጌውንም ኦጋዴኑንም አኝዋኩንም ሀዲያውን ወላይታውን ጌዲዮ ሁሉንም። በሚኞታቸው ጠባቦች ግን ለኢትዮጵያ አብዛኛው የሚቆረቆር አይመስላቸውም። ለዚህ ቅዠታቸው ስህተታቸው ዋጋ ከፍለዋል፣ ወደፊትም ይከፍላሉ። አመታት አልፈው ንስሐ መግባት ሲገባቸው ዛሬም ባንዳነትና አንጃነትን አቀንቅነው የሚቀጥፉትም ያውድቀትና ውርደት መከናነባቸው አልቀረም። የሐቅ ዘቦች ሞተን አላለቅንምና ውሸታቸውን እናጋልጣለን። ማን የሐቋን ባንጃነት አጠቃ? ማን የህብረት ጥረትን አደናቀፈ? ማን ህብረትና ቅንጅትን ለማፍረስ ከወያኔ ተባበረ? ማን ለሻቢያ አደረና ኢትዮጵያን ጎዳ? ማን ከግብጽ ብዙ መቶ ሺህ ዶላርን ተቀበለ? ማን ባለሚንጫዎችን ደገፈ? ማን ኮሎኔሉን ጫማ ስሞ ህዝብን ጎዳ? ለዚህና መሰል ጥያቄዎች ሁሉ መልሱ እነማንን እንደሚከስ ሁሉም የሚያውቀውና ሳይታለም የተፈታ ነው። አባበበሉ እማወይን መክሰስ ቢያበቃ ጥሩ ነው። ወገን ግን የራሱን ወቀሳ መቀበል አለበት። ባንዳን ነጻውጪ ማለት ማቆም አለበት። ለሳምንት ሸፈትኩ ያለንን የመንደር አውደልዳይ ፋኖ ብሎ ሊሸጥልን ጥረቱ መጀመርም የለበትም። ክደውት የቆዩትን ድንገት ገልበጥ ብለው ወደ ህዝብ ጎራ ገባን ሲሉ ሲጥሩ ዳግም ሊወናበድላቸው ኪሱን ሊያራቆትላቸው መፍቀድ የለበትም። ማሳደድ ማራቅ ውጉስ ከማሪዮስ ጸረ ኢትዮጵያ ጅቦች በሚል ሊያርቃቸውም ይገባል፣ ግዴታው ነው። እባብን በጉያ ከቶ ጤነኛ ጉዞ የሚታሰብ አይደለምና ነው። ዘረኛ አገዛዝ በስልጣን አለ። ያመጣው ለውጥ ጎይቶምን ባራርሳ መተካት ብቻ ነው። የሥርዓት ለውጥ የለም። ህዝብ ላይ ፍጅት እየተካሄደና የባሰ ግድያም እየተዘጋጀ ነው። የነቃ ይዘጋጃል፣ ይህን ሊቋቋም የተኛ በተኛበት በቄሮ ይታረዳል። ሌላ ሂደት አይኖርም ነው። እናም ፍጅትን ለመቋቋም ተደራጅተን ታጥቀንም እንገኝ። ኢትዮጵያዊነት በትግላችን አቸናፊ ይሆናል። ዘረኞች፣ ባንዳዎችና ሁሉም አገር ከሃዲዎች ይውደሙ። ድል ለኢትዮጵያ ህዝብና ለኢህአፓ። ለማይረዱ ለማይረዱ ማንነታቸው ራቸው
በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተንፍስ። ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋን ለመውገዝ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረው እንጣጣል። የዛን ትውልድ ታሪክ ይፍቃል ይልጣል። በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅታል የሰፋው ጫማ የወያኔ ይቀፉ። አይ ዘመን አይ ጊዜ ሁሉን እኩል አዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያውግዛል ነጻነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋብ ያልነበረ አውራ ትውልዱን አርክስ ይህ የሰፖ ጫማ ይወያይ ነው ልጆች ኡፍ ያልነበረ አውራ ፍጹም አይናገር በደም ይወረዛ የዳብሎሶ ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀ
ያላወቀ ይመስልና ጅል ፖለቲከኛን ያቀለዋል ብዙ ጊዜ ማሪዮሽነን የሚሉ አምባገነኖች ሳይጠብቁት የሚንከባለሉት የህዝብን ገጽታ ለመረዳት ስለሚያዳግታቸው ነው ህዝብ ለሀገሩ ፌርማቶሪ ነው ሲባል ሙያውን የማያውቅበት እንኳን ቢሆን አላውቅም ብሎ እጁን አጣጥፎ አይቀመጥም በራሱ መንገድ እውነቱን ለማውጣት ይታገላል በስለላ ተሰማርቶ የጠላትን እቅድ ተረድቶ መሄጃውን ያጥራል። ይሄ ተደጋግሞ የታየ ሀቅ ነው። ህዝብ አይታለልም። የተታለለ መስሎ ግን አታላይን ያታለላል። አታላይ ሲታለል ምንም የተለየ ነገር አይፈልግም። በጆሮ ግንዱ ላይ የሚጮህ ጭብጨባ ብቻ ነው ምሱ። ጭብጨባና እልልታን እንጂ ዝምታን ይፈራዋል። ዝምታ የሚያስከትለውን ያውቀዋልና። ድምሩዝ አያውቀብንም ብለው ካንዱ ጽንፍ ወደ ሌላው ተሰማርተው በቀንጀት የሚያታልሉ ተሽዋሚዎቹ በመዛታቸው ያሸነፉ ቢመስላቸው ህዝብ ተዝብቱንም ለነጻነቱ እውን መሆን ያለውን ቁርጠኝነትም የሚያስመሰክረው በረከቀ ዘዴው ነው ይህ ነው የድል መንገድ ጧፉ ባድዋም በማይጫውም የታየው ይኸው ነው ሌላ ሌላውን የሽፍቶችን የጨለማው ጽዘፊያ ወደ ጎን ብለን ተተነው ማለት ነው ኢትዮጵያ አጣፋም ሲባል የልጆቿን የመከላከል ጥበብ ከግንዛቤ ውስጥ በማስገባት ነው እርስ በርሳቸው ተባብረው በጋራ ሲዘርፉት የነበሩ አለቃንን ባዮችን በጠሩት ስብሰባ ላይ ያዋረዳቸው ህዝብ ሁሉንም በስም ጠርቶ በማጋለጥ ነበር አልታወቀብንም ብለው የተቀመጡትን ድብቅ ሌቦች ይፋ ያወጣቸው ህዝብ ሲበቃው እንደዚህ ነው አይደብቅም በአደባባይ ትዝብቱን ይዘረግፈዋል ሌባው ለማ ቢተውይተው ጀምበር በሰረቀ ቁጥር አውጫጭኝ እየተቀመጥን አንዘልቀው ያለው ነዋሪ ለማን ቢተውንና ጀምበሬን በሌብነት ውስጥ እጃቸውን ያስገቡ መሆኑን ጠንቅቆ በመረዳቱ ነው እነ ለማ አሁንም ህዝብ አላወቀብንም ሊሉ አይችሉም ቢያውቀስ ምን ይሆናል ካልሆነ በስተቀር ያ ደግሞ አጉልጉራ ነው የሚሆነው ህዝብ አለማወቁ እንጂ ካወቀማ ዘራፊም ተዘራፊም አቃጣይም ተቃጣይም አራጅም ታራጅም አይኖርም ያኔ ጨዋታው ይለወጣል ህዝብ ጠያቂ እንጂ ህዝብ መርማሪ እንጂ ተመርማሪም ተጠያቂም ተከሳሽም ተወንጃይም አይሆንም ስለዚህ የለማንም የሽመልስንም ያዳነችንም የታከለ ኡማንም የድብቅ ሴራ እንደ በቀለ ገርባ ጃዋር መሐመድና መራራ ጉዲና የሌሎቹንም የውስጥ ለውስጥ ወንጀል እየዘረገፈ በአደባባይ እንዳጋለጠው ሁሉ የኮሎኔሉን ስውር ደባ ከመጋለጥ ወደ ኋላ አላለም የመከራይም ከረው አይነት ፖለቲካ ተለመደና አስቀድሞ ለሚሰጥ ማስጠንቀቂያ ጆሮአችን የነቀበ ለመሆኑ እንጂ ፍኖተ ዲሞክራሲ ሳይፈልስ እንዳስተነቀቀን የታወቀ ነው። ኮሎኔሉ አፈቅቤ ልበጩቤ ነው ብሎ ነግሮናል። ሁሉም ነገር ለእይታ ለማጭበርበሪያ እንጂ ለበጎ እንዳልሆነ ደግሞ እያየነው ነው። የንጦጦ ፓርክ የምኒልክ ቤተ መንግስት ለማን ተብሎ እንደታደሰ ከየክፍላተ ሀገሩ የሚባረረው ኢትዮጵያዊ የትኛውን አገር ለመፍጠር ታስቦ እንደሆነ በአዲስ አበባ ላይ የሚደረገው የመሬት ዘረፋና ያንድ ብሔር ሰፈራ ትርጉሙ ምን እንደሆነ የአዲስ አበባን ወጣት በዘር ከፋፍሎ በቋንቋ ከፋፍሎ ኢትዮጵያዊነትን ለማዳከም በትምህርት ካሪኩለም ላይ ሳይቀር በትጋት የሚሰራው ማን እንደሆነ እየታወቀ ነው ያለው። አብይ እያለ ተዋስቶ የሚያወዛው ሆዳደር አገርን ፈርሳ ማየት የሚሰቀጥጠው ያለ መሆኑ ጥንትም የታወቀ ነው። በመሆኑም በውል ማወቁ ተገቢ ነው። ለጣሊያን ሰላዩ በአብዛኛው እንቁላል ሻጩ ነበር። ለወያኔም ሲሰልል የነበረው ቆራሌው ነው። የሁሉም ሰላዮች የየራሳቸው ጭምብል አላቸው። ማንነታቸውን ጠንቅቆ ማወቅ ከስህተት ያድናል። ማንነት ተጣሰ፣ ሃይማኖት ረከሰ፣ ድንበር ተቆረሰ። ያልተሆነ ነገር ባይኖርም በዓለም እንደ ብልጥግና አጭበርባሪ የለም። ስለዚህ አበሻ በከንቱ አትዋዛ። አንድ ብለህ ሰብስብ፣ ሁለት ብለህ ሰንቅ፣ ፍጠን ቀልብ ግዛ። ተቀምጠህ አትለቅ በዋዛ ፈዛዛ። ድል ለኢትዮጵያ ሕዝብ።
ጣምባሩ የጠፋበት ትግል እየዳከረ ይቀራል። የትግል መሰረታዊ ምክንያት ህዝብን ከጨቋኝ አገዛዝ ነጻ ለማውጣት መሆኑ ባይዘነጋም በግል ደረጃ መጀመሪያ ራስን ነጻ ሳይወጡ ሀገርንና ህዝብን ነጻ አውጣለሁ ማለት ዘበት ነው። ራስን ማታለልና ህዝብን መደለል ይሆናል። ሰው ራስን ያታለለ መኖር ከፈለገ የግል ጉዳዩና ፍላጎቱ በመሆኑ የራሱ መብት ነው ተብሎ ይታለፍለታል። ህዝብን ያታለለና ያጭበረበረ ግን ሊኖር አይችልም፣ አይገባውም፣ አይፈቀድለትም። በተለይ በትግል ስም የግልል ዝናን ለማራመድና ሀብትና ንብረትን ለማካበት የሚደረግ ጥረት ሁሉ ፍሬ ቢስ ከመሆን አያልፍም፣ የብዙሃኑን ፍላጎትና ጥቅም ይጻረራልና። ይህም ሀቅ ባለፉት 50 ዓመታት በአገራችን የትግል ታሪክ ብዙ ማስረጃዎችን የሚያስጠቅስ ክስተት አስቀምጦ አልፏል። ለስልጣን መቋመጥ አለትን መዋጠጥ መሆኑ በግልጽ ይታይቷል። ባለፈው ግማሽ ምዕተ ዓመት በኢትዮጵያ የፖለቲካ መድረክ ለቁጥር የሚያስቸግሩ ድርጅቶችና ስብስቦች እንደንጉዳይ እየፈሉ ከስመዋል። የታሪክ አሻራ ስላልነበራቸው ድምጻቸው እንደ ለውጥ ሚስጥር የዶጋመድ ሆኖ ቀርቷል። አጀማመራቸው ቅጥ ያጣ ስለነበር አጠፋፋቸውም እንደዚሁ ቅጥ ያጣ የሆነ ተሰውሯል። አብዛኛው አረግ ሬሳ ስለነበር ራሱን ችሎ ሕይወት ሰርቶ መቀጠል ሳይችል ቀርቷል። ይህም የግል ነጻነት ከማጣት የመጣ ስንኩልነት ነው። ለተበደለ ሕዝብ መቆርቆርና መታገል የሚያኮራና የሚያስመሰግን ዓላማ ነው። ለዚህ የተቀደሰ ዓላማ መስዋዕት መክፈል ደግሞ የበለጠ አስመስጋኝና አኩሪ ታሪክ ሆኖ ይኖራል። ከሁሉ አስቀድሞ ግን ሕዝብን ነጻ ለማውጣት ከመታገል በፊት ራስን ነጻ ማውጣት ወሳኝ ይሆናል። ራስን ነጻ ያላወጣ ለራስም ይሁን ለድርጅት ለሕዝብም ይሁን ለሀገር ጠቃሚ ሊሆን አይችልም። ነጻ አውጭ ነኝ ብሎ የሚያምን ሰው በቅድሚያ ራስን ነጻ ማውጣትን ለማረጋገጥ ከፈለገ የሚከተሉት ባህሪያት እንዲኖሩት ይጠበቅበታል። አንድ፣ የራሱ ተገዥ እንጂ ጭንቅላቱን ለሌሎች በተለይም ደግሞ ለኢትዮጵያ ሕዝብ ጠላት ለሆኑ ባዕዳን ሊያስገዛ አይገባውም። ይህንን ባህሪ ለማግኘት ደግሞ በራስ መተማመንን ይጠይቃል። ሁለት፣ ማንም ሊጠይቀው የማይችል ተክለስብና እንዲኖረው ይጠበቅበታል። እንዲያውም የኔን ተክለስብና ጥያቄ ውስጥ ሊያስገባ የሚችል ሰው ገና በሀገሪቱ አልተፈጠረም እስከማለት የሚያስችል በራስ የመተማመን ችሎታ እንዲኖረው ያስፈልጋል። ይህ አባባል በትዊት የተወጠረ አነጋገር ሳይሆን ነጻ አስተሳሰብን ለመግለጽ የተካጣ የማንነት ስብዕና መግለጫ ነው። ሶስት፣ ፍጹም የሆነ የሞራል እሴትና ምግባረ ሰናይን አንግቦ መታገል የሌሎችን ድፍረትና ጥቃት ለመቋቋም ያስችለዋል። አጉራ ዘለል የሆነ እርምጃ ከመውሰድም ይታቀባል። ይልቁንም ያማለ ያተር ገለባ ነው ያልሆነን ተናግሮ ማጥፊያ የሚቸግረው በማለት ለአሉባልታ ዋጋ አይሰጠውም። እንዲያውም ለማይጎዳ ጠላት ማንስ ይጨነቃል፣ ማማት የለመደ ውሃ ያላምጣል በማለት ክብሩን ጠብቆ ራሱን እያስከበረ ትግሉን ይቀጥላል። አራት፣ ማንም ዜጋ በግለሰብ ደረጃም ሆነ በቡድን ተባድኖና ድርጅት ገንብቶ እንባ ጠባቂና የአገር ጥቃት ተከላካይ ሊሆን የሚችለው ምግባሩን ከተግባሩ ጋር አዛምዶ መታገል የሚችል መሆኑን ሲያረጋግጥ ነው። በሙስና የተነከሩ የፖለቲካ ታጋዮችንና በዓለማዊ ኑሮ የተዘፈቁ የሃይማኖት መሪዎች ሀገርን ምንኛ እንደሚጎዱ ጠንቅቆ ያውቃል። ባይጠላቸውም እየናቀ አጥብቆ ይቃወማቸዋል። የሚቃወማቸውም ለሀገርና ለሕዝብ ጥቅም ጎጆች በመሆናቸው ብቻ ነው። አምስት፣ ኢትዮጵያ ዛሬ ማንም ተነስቶ በክብሪት ቢለኩሳት በቀላሉ የምትጋይ ሀገር መሆኗን ጠንቅቆ ስለሚረዳ ይህ እንዳይከሰት አጥብቆ ይጨነቃል። ሳቱ ከየትኛውም አቅጣጫ ይምጣ በሁኔታው ተጠቃሚ የሚሆኑት ወያኔና የሀገራችን ጥፋት የሚመኙ የኢትዮጵያ ጠላቶች ብቻ ናቸው። እዳውና መከራው የሚተርፈው ግን ያው ብዙሃን ለሆኑት ለአሳረኛው ለኢትዮጵያ ሕዝብ ሆኖ ይቀራል። የመርካቶ አራዳ ጩልሌዎች የሚነፉት ፊሽካ ከአንድ ሰሞን ያላለፈው ሆይ ሆይታና ከጊዜያዊ ውቂው ደብልቂው ግርግር በላይ አይዘልቅም። ከወቅታዊ የፕሮፓጋንዳ ብጆታ በላይ ማሰብ ቀጣይነት ያለው ትግል ለማካሄድ የማይጠቅም መሆኑን መገንዘቡም ጠቃሚ ነው። ስድስት፣ ሀገሪቱ የተመሰረተችበትን ዋልታ የሚያናጋ ተግባር እያካሄዱ ሀገር እንጠቅማለን ማለት እርስ በርስ የሚጋጭ በመሆኑ በኢትዮጵያዊነቱ የሚተማመን ታጋይ ከእንደዚህ አይነቱ ተግባር ራሱን ነጻ ያደርጋል። ሀገር እያስቆረሱ፣ ሕዝብ እየበተኑ፣ ታሪክ እያወደሙ፣ ባህል እያረከሱ ኢትዮጵያን መታደግ የሚባለው ወያኔያዊ ቀልድ ነው። ገድሎ እግዚአብሔር ይማር ማለትስ እንዴት ይቻላል? የኢትዮጵያ ህዝብ ወዳጅ ጠላቱን የሚያውቅ ህዝብ ነው። እንኳን ሲሸጡት ሲስማሙበትም በሚገባ ያውቃል ይረዳል። ከኢትዮጵያውያን ፍላጎት ጥቅም ውጪ ከባዳን የሚለገስ እርዳታ ኢትዮጵያን ለማዳን ተፈጥሮ አይፈቅድለትም። ይልቁንም ወያኔ በኢትዮጵያ ውስጥ አሉባልታን በፕሮፓጋንዳ እልቅትን በጦር ሜዳ ከማካሄድ የሚመለስ እንዳልሆነ በተግባር ላለፉት 24 ዓመታት ያስመሰከረ ከይሲና ጎጠኛ ቡድን ነው። አንድ ነገር ግን ለማስገንዘብ ግድ ይለናል። ይኸውም ሀገራችን ኢትዮጵያ በተጠመደ ቦምብ የተከበበች ሀገር በዝባም በስለላ ሸረሪት መረብ የተጠለፈ ዜጋ መሆኑና ይህንንም አበክሮ የሚጠቀሙ እንዳሉ ነው። ይህንን መቋቋም የሀገር ወዳድ ዜጋና ኃይል እንደሆነ ደግሞ መግለጹ አግባብነት ያለው ነው። ከዚህ በቀር ወያኔዎች ላገዛዛቸው እጅግ አደገኛ ናቸው በሚሏቸው በወሎ በጎንደርና በጎጃም አካባቢዎች የአድባሩና ወጋሩ ባላባት የሆኑ አዛውንትን አጥፍተዋቸዋል። የዚህ እርምጃ ምክንያት ለታሪክ ምስክርነት ሊጠቀሱ የሚችሉትን ሁሉ ደብዛ ለማሳጣት እንደሆነ ለማንም ግልጽ ነው። የንጹሃን እንደማፈስ ሰበቡ ውሎ አድሮ በራስ ላይ እንደሚደርስ ግን አልተገነዘቡትም። ቢያንስ ቢያንስ ደምን ደም እንደሚያደርቀው ሊያውቁት በተገባቸው ነበር። ዛሬ የኢትዮጵያ ሕዝብ እንባውን ጨርሶ የቀረው ቢኖር ደሙ ብቻ ነው። ማልቀስ ደግሞ ሀዘኔታን ያስከትል ይሆን እንጂ ፍትህ መዳብትን አያስገኝም። ስለሆነም ለሰብአዊ መብት ለነጻነትና ለሀገሩ ዋጋ ሊከፍል የሚችለው ያው የቀረውን ደሙን ብቻ ነው። በታሪኩም ለነጻነቱና ለሀገሩ ሉዓላዊነት ሲል የደም መስዋዕት ሲከፍል እንደኖረ ከወያኔ በስተቀር ሌሎች ጠላቶች ሳይቀሩ እንኳን የሚመሰክሩት ሀቅ ነው። የሰው ልጅ በገሃነም ውስጥ ቢወድቅም ገነትን መመኘቱ አይቀርምና የኢትዮጵያ ሕዝብ ከወደቀበት የዘረኛ አገዛዝ መላቀቁ አይቀርም። ይህ ደግሞ በባዶ ተስፋ ላይ የተመሰረተ ምኞት ሳይሆን በተጨባጭነት ነገ ከነገ ወዲያ የሚረጋገጥ እውነታ ይሆናል። ለማጠቃለል ቅጣም ባሮ የጠፋበት ትግል ነፍስ ዘርቶ ያመረቃ ውጤት እንዲያስገኝ ከተፈለገ የሚከተሉትን ጉዳዮች ተግባራዊ ሊሆን ይገባል። አንደኛ፣ መጀመሪያ በትግል ለመሰማራት የሚፈልግ ማንኛውም ዜጋ በቅድሚያ ራሱን ነጻ ማውጣት አለበት። ራሱን ነጻ ያላወጣ ትግል ወይም ታጋይ ሀገርና ሕዝብን ነጻ ሊያወጣ አይችልም። እርስ በርስ ከመጠላለፍና ከመከፋፈል ራሱን ማጽዳት የመጀመሪያው ሂደት ሊሆን ይገባል። ራሱን ነጻ ያወጣን ዜጋ ከመሰሎቹ ጋር የራሱን ነጻ ድርጅት ገንብቶና የድርጅት ነጻነትን ጠብቆ መታገል ዋና መርሁ የማንነቱ መግለጫ መሆኑን ሊገነዘብ ግድ ይለዋል። ሁለተኛ፣ በዓላማ አንድነት ዙሪያ መሰባሰብ አልፋ ኦሜጋ ነው። የዓለም አንድነት አላቸው ሲባል በሀገር ሕዝብ አንድነትና ነጻነት የሚያምኑ ወገኖች ማለት ነው። እኛ በበኩላችን ሀገር ከሚገነጣጥሉ ሕዝብ ከሚከፋፍሉ ድርጅቶች ጋር ጉዳይ የለን፣ ሲያልፍም አይነኩም። ሶስተኛ፣ የተለያዩ የትግል ስልቶች ያላቸው ድርጅቶች ሊያቀራርባቸው በሚያስችላቸው ሁኔታዎች ወይም ዘዴዎች ተወያይተው አንድ አይነት ስምምነት ላይ ሊደርሱ ይጠበቅባቸዋል። የጋራ እምነትና መተማመንንም መፍጠሩ የማያልፉት ግዴታቸው መሆኑን መገንዘብ ጠቀሜታው የጎላ ነው። ያለፉት 24 ዓመታት እንደሚያረጋግጡት በየሲና መሰለፍና መታገል የተቃዋሚውን ጎራ እንዳይጠነክር አይነተኛ ምክንያት እንደሆነ የኢትዮጵያ ሕዝብ በማያሻማ መንገድ ተረድቶታል። ሁሉም ናቸው ባይባልም አብዛኛዎቹ ድርጅቶች ከወያኔ ስለላ መረብ የነጹ ናቸው ማለት አይቻልም። የወያኔ ስለላ መረብ እንኳንስ በተቃዋሚዎች ቀርቶ በቤተ ክርስቲያናት ሳይቀር በመግባት እያመሰለ መሆኑ የአደባባይ ምስጢር ሆኗል። ዝርዝር ኪስ ይቀዳል ነውና ወደ ዝርዝሩ መግባት አስፈላጊ አልሆነም። አራተኛ፣ የኃይል አሰላለፉን በማያሻማና በግልጽ ለይቶ ሚዛኑን ማስቀመጥ ጊዜ ሊሰጠው የሚገባ ተግባር አይደለም። በመሆኑም የወያኔን አገዛዝ ከነግስ አንግሱ ለማስወገድ ይቻል ዘንድ ሀ በኢትዮጵያ የግዛት አንድነትና የዜጎች እኩልነት አምነው የተደራጁ ድርጅቶችና ተቋማት በአንድ ላይ ተጠራርተውና ተወያይተው አንድ ውሳኔ ላይ እንዲደርሱ የሀገሪቱ ሁኔታ ከምንም ጊዜውም በላይ አስገዳጅ የሆነ መጥቷል። ለ እነኚህ ኃይሎች የሚገነቡት ሀገራዊ አንድነት ኃይሉ በቀላሉ የሚበገር አይሆን። ይህ እንዳይፈጠር የኢትዮጵያ ጠላቶች ሌት ተቀን ተግተው ይሰራሉ። የጠላትም ሴራ ክሽፎ ሀገራዊ አንድነት ኃይል መፍጠር የሁሉም ቀዳማዊ አጀንዳ ሊሆን ይገባል። አምስት ትግሉን አሁን ካለበት አቅጣጫ ቢስ አካሄድ ማውጣት ከተቻለ በአጭር ጊዜ ውስጥ አንድ መርታ ማሳየት ይቻላል ብለን እናምናለን። ለዚህ ተግባራዊነት መሳካት ለሁሉም ጥሪያችንን እናስተላልፋለን። ኢትዮጵያ በህዝቧ ተከብራ ትኖራለች።
አባቴን ኮልስሎ ተቀምጦ በነክራና በችግር ገብቶ የልጆቹ መገደል መባረሩ ከሰራ እሱን ያሰበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ልቀላው ስሄ ቂስም አይጭስ እሳትም አይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። ባሊንገዲ እምባዬ እምባዬ ኮለልላ የልጅነቴን ጉንሸሸራ ትንሽ ጎርፍ ሆነ ለረሃብ ለብርድ ያጋለጦኝን ለልመና ለጎዳና ያመቆኝን የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራርጋቸው እምባዬ ኮለል በል ከድንጋይ ቃፈር ያጋጨ ታምራት ያሳየኛል በል እንግዲህ እምባዬ ኮለል በል
ምከረው ምከረው አልሰማ ካለ ከድንቁርናው ጋር ተወው። ያፓ አቋሞቹን በተመለከተ ማለትም ለምን ተያዙ መቼና በምን ሁኔታ አንደምታቸውስ ምን ነበር ሲል ከመስረታው ጀምሮና መርሃ ገብሩን ሲያሻሽልም ሊያስረዳ የሞከረውና በበቂም ያስረዳው ነው። አለመስማማት የሚመቻቸውና ንቃት ግንዛቤ የከበዳቸው ግን አስተተኛ ብርቱ ወንጀለኛ መሆንን መርጠው ድርጅቱን ሲከሱና አቋሞቹን አጣሙ ሲያቀርቡ መቆየታቸውን ሞርተዋል። ያቸኩን ከቆዩ እጅጅ ካሉ ክሶች ውስጥ አንዱ ያፓድ ሻቢያ ወይም ተገንጣዮች ከወደ ኤርትራ መሰረቱት የሚለው ነው። ይህ የደርግ ልፈፋ ደርግ ከተቀበረ ወዲያም የሚለፈፈው በደርግ ርዝራዦች ነው። በተለይም የወያኔ የስልጣን ባለቤት መሆን የሽንፈትና የዝቅተኝነትን ስሜት አጠናክሮባቸው ሁሉን ፈጣሪና አድራጊ ሻቢያ አሊያም ወያኔ ነው ብለው የተንበረከቁ አሉ። ያፓን የመሰረቱት የኢትዮጵያ ሀቀኛ ልጆች ሆነው ሳለ ሻቢያ መሰረተው ማለቱ አንድም መሰረታዊ ሲሆን፣ ሌላው ገጽታው ግን ሽንፈትና ቀቢጸ ተስፋ አንጸባራቂ ነው። ሻቢያ ያፓን አለመመስረት ብቻ ሳይሆን ቀኝ ግዛት የሚለውን ባለመቀበሉ ከሻቢያ ጋር ሊሰምር አለመቻሉን የሻቢያው መሪ ራሱ በቅርቡ አረጋግጧል። ያባ የተገንጣዮችን አቋም ሲታገል ዛሬ የሚወቅሱት የት እንደነበሩ መጠየቅ አግባብ ያለው ነው። የወያኔው መሪ የነበረው ገብሩ አስራት በቅርቡ ባወጣው መጽሐፍ ያባ ከሶማሊያም ከወያኔም ከሻቢያም ጋር የተጋጨው በኢትዮጵያ ሉዓላዊነት ላይ አልደራደር ስላለ ምስክርነት ሰጥቷል። እውነቱ ይነገር ከተባለ የኢህአፓ አባላት ወያኔና ሻቢያን አልፎም የሶማሊያ ወራሪዎችን ሲታገሉ መስዋዕትነትን የከፈሉ ጀግኖች መሆናቸውን ማንም ዛሬ ሊክድ እንደማይችል ግልጽ ሆኖ አሁንም የደርግ ርዝራዦች የጌታቸውን ውሸት እየደገሙ ኢህአፓ ዚያድ ባሬን ደገፈ ብለው ይቀላምዳሉ። ሐቁ ቢነገር ቢነገር አልሰማ ብለዋል። የወደቁ አገዛዞች አገልጋዮችና ቅሪቶች በብዛት ያለፈውን ይመኛሉና ለውጥ ለምን መምጣት እንደነበረበት ሊረዱ ባለመቻላቸው ለተከሰተው ሁሉ ኢህአፓን ማውገዝ ይቀናቸዋል። በቅርቡም ለአንድነት ስብስብ መፍረስና ሌሎች ላጋጠማቸው ተመሳሳይ ዕጣ ኢህአፓን ለመክሰስ የሚከጅላቸው ጥቂቶች አይደሉም። አልማር ብለዋል ማለት ነው። ወኛ ዘፈሪ ውሻ ደፋው ሊት እንዲሉ ነው። የነበረውንና ሲኖር የቆየውን እውነታ መቀበል ያቃታቸው የቀድሞ አገዛዞች አዳናቂዎች ደግሞ የነበረው ሁኔታ ምን ነበር የሚለውን በመመርመር ፈንታ ለአገዛዞቹ ጥፋት ግለሰቦችን ወይም ድርጅቶችን መወንጀሉን ተያይዘውታል። በአጼው ጊዜ አገራችን እስር ቤትና የጭቆና ማዕከል መሆኗ ከተነሳ ይህን በጸረ ኢትዮጵያዊነት ሊፈርጁት ይዳጃቸዋል። ያበጠው ፈንዳ ከተባለ የአጼው አገዛዝ ጨቋኝ ነበር። በሃይማኖት ፈርጅ ልዩነት ይደረግ ነበር። በብሔረሰብ መስክ ልዩነት ይደረግ ነበር። ጨቋኝ ፊውዳል ስርዓት ነበር። ለጥቂቶች ገነት ሲሆን ለብዙሃኑ ገሃነም ነበር። ይህን ያመጣው ዋለልኝ ሳይሆን አጼውና ስርዓታቸው ናቸው። ያብየን ለምዬ መላከኩ መቆም ያለበትም ለዚህ ነው። አልፎም የራስን እድል በራስ መወሰን የተባለው በዋለልኝና በዚያ ትውልድ የተፈጠረ ሳይሆን አሜሪካው ፕሬዝዳንትና የተባበሩት መንግስታት ይገፋ የነበረ አቋምና መርህ ነው። ከዚህ አንፃር እኩልነትና መብት በጠየቁ ቻንስ ነው። የደርግም አገዛዝ በዚህ ጥያቄ ከወደቀው የአጼው አገዛዝ ባሉታዊ የሚፈረጅ ባይሆንም የህዝብን እኩልነትና መብት ከማስበር ደረጃ የባሰ አረመኔ ነበር ማለት ትክክል ነው። የደርግ ፋሽስታዊ አገዛዝ ተባባሪዎች፣ ባለስልጣኖች፣ ወንጀለኛና ነፍሰ ገዳዮች፣ ቀይ ሽብርተኞች ከስደት ጉድጓዳቸው ሆነው በድርጅቱ ላይ ቢንጣጡ አፍረተ ቢስነታቸውንና አረመኔነታቸውን ያረጋግጣሉ እንጂ ፋይዳ አይኖራቸውም። ደርግ ሁሉንም ሳይለይ ፈጅቷል። ያኔ ሲያገለግሉት የነበሩት ዛሬ መለስ ብለው ለሆነ ብሔረሰብ ተቆርቋሪ ነበርን ቢሉ አወናባጅ፣ አጭበርባሪ የምንላቸው ይሆናሉ። ያባ ደርግና ተገንጣዮችን ራሳቸውን ጸረ አማራ ያሉ ድርጅቶችን ሲፋለም ሰልፋቸው ወይ ከወያኔ ወይ ከደርግ የነበሩ ሁሉ ለአማራው ህዝብ ቆመናል ቢሉ የሚያምናቸው አይኖርም፣ ሊኖርም ከቶም አይገባም፣ አይጠበቅም። ወያኔ በ1967 ዓ.ም ባወጣው ማፈሪያ መርሃ ግብሩ ማኒፌስቶ ትግራይ መገንጠል አለባት ሲለንና ትግሬ ጸረ አማራ ነው በሚል በተለይ በሸዋ አማራ ላይ ሲያቀረሽ የታገለው ያባ ነው። ድርጅቱ ከምስረታው ይዘቱ ኢትዮጵያዊነት ነበርና አባላቱም አመራሩም ከሁሉም ብሔረሰብ የተውጣጡ ነበሩ። ዘር ቆጠራ የዚያ ትውልድ መለያ አልነበረም። ያባ ለኢትዮጵያ ታገለ እንጂ ስሙም እንደሚገልጸው የኢትዮጵያ ነበር እንጂ በጎጥ በጎሳ የተደራጀ አልነበረም፣ አሁንም አይደለም። እኛም እንዲሁ ነን የሚሉ ካሉ እስቲ ድምጻቸው ይሰማ። ያባ ለህዝብ እኩልነትና ለዴሞክራሲ ታገለ እንጂ እየታገለ ነው እንጂ የድሮዎቹን የገሙ የገለሙ ስርዓቶች ለመመለስ ቅዠት አያስተናግድም። የአጼውም የደርግም የወያኔ ማጫፈሪያና መጋረጃዎች ቢነሱበትም የሚጠብቀው እንጂ የሚያስገርመው አይሆንም። ሳያጣሩ ወሬ ሳይገሉ ጎፈር ይላቸዋል። ለኢትዮጵያ ውድና ለጋ ህይወቱን የለገሰውን ዋለልኝና ወጣቱን በጅምላ ቢወነጅሉ ዝም መሶብ አይከፍትም፣ ሺዋሾ ታሪክ አይቀለብስም እንላቸዋለን። ለዚህም ነው ድርጅቱን ጸረ አማራ ብለው ሊከሱ የሚቃጡት ሁሉ ከሀቅ መጣላት ብቻ ሳይሆን ቢመከሩ ቢነገሩ እምቢ በማለታቸው ቢቆጡት ያልሰማ ቢመቱት ያው ነው ብለን የናቅናቸው። ኢያፓ በትግራይም በጎንደር ወሎና ጎጃም እንዲሁ በመላ ኢትዮጵያ ለአገሩ ሲል ደሙን አፍሷል። ጸረ ደርግና ጸረ ወያኔ ነበር እንጂ የሚታገልለትን ህዝብ ተጻሮ ሊቆም አይችልም። ቢፈልግም ይዘቱ አይፈቅድለትም። ይልቅስ ኃጢአት በንስሐ በደል በካሳ ነውና ህዝብን የበደሉ አሁንም በግፋቸውና በወንጀላቸው መጨማለቁን ትተው አደብ ቢገዙና ህዝብን ማረን ቢሉ የሚሻል ይሆናል። ኢያፓ በሁኔታ ለውጦች መርሃ ግብሩን ለውጧል። ከህዝብ ፍላጎት አቋምና ከሁኔታ ጋር ለማዛመድ መሬት ላራሹን አቋም ይዞ የቀጠለውን ብሔራዊ ኢኮኖሚ ይገንባ ያለውን የህዝብ እኩልነት ይስፈን መገንጠል ይብቃ ያለውን መድበለ ፓርቲ የሚለውን ከነቃሉ አስተዋውቆ አንድ ፓርቲ ብቻ ባዮች ወያኔዎች ጋር የተፋለመውን ከፋሽስቱ ደርግ ማበር ሳይሆን አምርሮ የታገለውን ወዘተ ስንገነዘብ ያፓን ከደርግና ወያኔ ጀሌዎች እና ርዝራዦች ምን እንደሚለየው መረዳት ይቻላል። በኢትዮጵያ ሉዓላዊነት መሰረታዊ ጥያቄ ላይም አንዴም ዝንፍ አላለም። ያባበሉት የሞከሩትን ሁሉ እምቢኝ አለ እንጂ አልተደደደላቸውም። ያለፈ ታሪኩ በዚህ መልክ የሚያስጠይቀው አይደለም። ታግሎ ስለተሰዋ ህዝብ አስጨረሰ ለሚሉት ህዝብ ጭራሾች ያውም ምላሽ ትግል መስዋዕትነትን ይጠይቃል የሚል ብቻ ሳይሆን ማን ነው ለመሆኑ ያንን ሁሉ ወጣት በፍየልና በሽብር የፈጀው የሚለው ነው። የደርግና የወያኔ ጀሌዎች በምንም መስፈርት ኢያፓን ሊከሱ አይችሉም፣ አይፈቀድላቸውም። ያን ትውልድ ዛሬ በጅምላ እያወገዙ ከደሙ ንጹህ ነን የሚሉት ፕሮፌሰርም ቢሆን ታሪካቸው ቆሻሻና ድርጊታቸው ኢትዮጵያን ሲጎዳ የባጀ መሆኑን የምንስተው አይደለም። ህዝብ ደርግን ሲፋለም
የደርግ መርማሪ ፈራጅ ወያኔ ልጆቼ ባየሆነው ኢሃፓ አልነበረም። አሁንም ትውልድ ወንጃይ ድርጅት አይደለም። አርበኞችን ባንዳ ማለት ደግሞ የኢሃፓ ልምድ አለመሆኑን ህዝብ ያውቃል። ባንዳን ግን ባንዳ በማለቱ ቅሬታ የለውም። ፋሽስቱን ደርግ በመታገሉ አሁንም ወያኔን ባለው አቅም በመታገሉ ከማንም ይቅርታ አይጠይቅም። የሚቆጩ እርማቸውን ያውጡ። ለሰብሎ መሞት አምላክነት ያሻል በሚባልበት አገር ለወገንና ለአገር ብሎ ከባድ መስዋዕትነትን መቀበል ኢሃፓን ያስከብረዋል እንጂ አያስወቅሰው። ከመንቻካ ተሰናባች ደህና ከዳተኛ ይሻላል ይላል የአገራችን ሰው። ትናንት ካጼው ለጥቆ ከደር እንደገና ከወያኔ ሁሌም ግን ለፍትህ የሚታገሉትን መቃወም ተቃዋሚ ነን ብሎ ያው ታጥቦ ጭቃ መሆን አነጋጋሪ ቢሆንም ምን ነው እንደ ከዱ ባረፉትን ያስከትል አስገራሚ ሊሆን አይገባውም። ወንጀል ከፈጸሙ ደግሞ ተመድረኩ ገለል ብለው ህዝብን ማረን ብለው ቢገኙ የተሻለ ይሆናል። ወያኔ ተለያየን ያሉት ውሎ አድሮ ሲወይኑ ወይም ያዳቆናቸው ሰይጣንን ሲያቅፉ ታዝበናል። ለመለስ ሲያለቅሱ ዘር ከልጓም ሆነባቸው የወያኔ ውድቀቱ መጣ ብለው ሲወራጩ፣ በተቃዋሚ ሽፋንም ለወያኔ ሲያድሩ የታዘብናቸው ጥቂት አይደሉም። ትግልን የንግድ አውድማ የሐሰት መድረክ ያደረጉም ጥቂቶች አይደሉም። የኢሃፓ ጥፋቱ ምናልባትም በአገራዊና ህዝባዊ አቋሙ ጸንቶ መገኘቱ ነው ሊሉ ይችላሉ። ይሁንላችሁ እንላቸዋለን፣ አናፍርበትም። አቁን በተመለከተ ግን በተደጋጋሚ ለማስረዳት ሞክረናል። በአቁ ላይ የሚሞግቱን አሁንም ለማስረዳት ዝግጁ ስንሆን፣ በሐሰት ክምር ላይ ግን አብረናቸው ልንዘል ባይጠብቁ ይሻላል እንላለን። ትኩረታችን በጸረ ወያኔው ትግል ይሆን። ጸረ ህዝብና አወናባጅ ባንዳ ድርጅቱ እጅ አይሰጥም። ጸረ ህዝቦችና ዋሾች ይጋለጣሉ።
¡Suscríbete al canal!